የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ መጋቢት 24 2012 ዓመተ ምህረት ምሽት ፕሮግራማችንን ጀምረናል።
ይሄ እንደዚህ አይነት ነገር ማሰብ ትንሽ አስቸግራል። የሁሉም ሰው አገራዊ ግዴታ ነው ብለን ስላሰብን ነው የጀመረው። እኛም ለራሳችን
እኛ ብቻ ሳንሆን ላይክ ከሀገር ውስጥ ከሀገር ውጪ በሚገርም ኮላቦሬሽን ከመንግስትም ባለ በጣም ልዩ ድጋፍና አብሮነት እንግዲህ ወደ መሬት መውረድ ይችላል ማለት ነው።
ከ1000 በላይ በቴክኖሎጂ ቀመስ ሙያዎች ላይ የተሰማሩ ኢትዮጵያውያንና ትውልደ ኢትዮጵያ ስላቋቋሙት የኮቪድ-19 ምላሽ ግብረ ኃይል ሁኔታ ቆየት ብለው ይነግሩናል። ታዳምጡታላችሁ። አድማጮች፣ እንደ ሰሞኑ ሁሉ የኮሮና ቫይረስ ስርጭትን ለመክታት ፕሮግራማችንን እያስተናዳን የምንገኘው ከመኖሪያ ቤታችን ነው። የዕለቱን ፕሮግራም በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁ ነን። ብዙ ዝግጅቶች ስለሚኖሩን አብራችሁን ቆዩ። አሁን ላጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
አመሰግናለሁ ጽዮን። በኢትዮጵያ 28 ሚሊዮን ዜጎች በኮሮና ቫይረስ ሊጠቁ እንደሚችሉ ተገለጸ። አብዛኞቹ የምስራቅ አፍሪካ ሀገራት እስካሁን በኮሮና ቫይረስ የከፋ ጉዳት ባይደርስባቸውም ኢትዮጵያ የጤና ባለስልጣናት ግን ወረርሽኙ ሊያስከትለው ለሚችለው የከፋ ጉዳት ዝግጅት እያደረጉ እንደሆነ ታውቋል። ኢትዮጵያ የጤና ጥበቃ ሚኒስቴር ባዘጋጀው የከፋ ጉዳት ማሳያ ትንበያ ላይ እንደተገለጸው በቀጣዮቹ ሳምንታት ቫይረሱ በማህበረሰቡ በመስፋፋት ከፍተኛ ቁጥር ያለው ነዋሪ እንደሚያጠቃ ያሳየ ሲሆን በአጠቃላይ እስከ 28 ሚሊዮን ዜጎችን እንደሚያጠቃም ተገምቷል። የኢትዮጵያ መንግስት በቀጣዮቹ 4 ሳምንታት ውስጥ ከ9700 የሚደርሱ ሰዎች አስቸኳይ የጤና ክትትል እንደሚያስፈልጋቸው በመገመት ዝግጅት ማድረጉን ገልጿል። እንበያው ሁሉም ኢትዮጵያውያን ማህበራዊ መራራቅን በአግባቡ ቢተገብሩም እንኳን በኮሮና ቫይረስ በጽኑ የሚታመሙ ዜጎች ብዛት እስከ 30,000 እንደሚደርስም ያሳያል። የጤና ጥበቃ ሚኒስቴሯ የመረጃውን ትክክለኛነት ለአሜሪካ ድምጽ ያረጋገጡ ሲሆን መንግስት የተወሰኑ ማስተካከያዎችን እያደረገ እንደሆነም ገልጸዋል። አያይዘውም የጽኑ ህሙማን ለይቶ ማከሚያ እጥረት እንዳለባቸውና ይህም በሽታውን ለመቋቋም የሚደረገውን ትግል አዳጋች እንደሚያደርገውም ተቆመዋል። ዘገባውን ከአዲስ አበባ ያደረሰን የአሜሪካ ድምጹ ሳይመን ማርክስ ነው። የቤንሻንጉል ጉምዝና ጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉምዝ ክልል መንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋራ ድንበር የሚጋራ በመሆኑ የሰዎች ዝውውርን ለመከታተል በመውጫና መግቢያ በሮች ላይ ገደብ ጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ዘገባውን ያደረሰን ናኮር መልካ ነው። የፌዴራል ጠቅላይ አቃቤ ህግ የኮሮና ቫይረስ ስርጭትን ለመከላከል በሚል ለተጨማሪ 1559 ታራሚዎች ይቅርታ ማድረጉን አስታወቀ። ፌዴራል ጠቅላይ አቃቤ ህግ ቃል አቀባይ አቶ ዝናቡ ቱኑ እንደገለጹት ይቅርታ የተደረገላቸው ታራሚዎች በፖሊስ ጣቢያ የነበሩ በማረሚያ ቤት ውስጥ መረጃቸው በወቅቱ ለውሳኔ በሚመች ሁኔታ ተጣርቶ ያልቀረበና እንዲሁም የፌዴራል ታራሚዎች ሆኖ በየክልሉ የነበሩ ታራሚዎች ናቸው ብለዋል። ለ1559 ታራሚዎች ይቅርታ የተደረገውም የይቅርታ ቦርዱ ማረሚያ ቤት አጣርቶ ባቀረበ መረጃ መሰረት ለኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በማቅረብ የተላለፈ የይቅርታ ውሳኔ መሆኑን አስታውቀዋል። ዜናውን ያደረሰችን ፀሐይ ዳምጠው ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮሮና ቫይረስ በከፍተኛ ሁኔታ በተጠቁ ከተሞች መካከል ያሉ የአውሮፕላን በረራዎችን ሊያግዱ እንደሚችሉ በትላንትናው ዕለት በነበራቸው መደበኛ ጋዜጣዊ መግለጫ ላይ አስታውቀዋል። በአሜሪካም በባለሙያዎች እየተሞከሩ ያሉት ማህበራዊ መራራቅና እጅ መታጠብ ሙሉ ለሙሉ በተግባር ላይ ቢውል እንኳን ሩብ ሚሊዮን የሚጠጋ የአሜሪካ ሕዝብ በቫይረሱ ሳቢያ ለህልፈት እንደሚጋለጡ መረጃዎች ያሳያሉ። እስከ ትላንት ረቡዕ ዕለት በሀገሪቱ 215,000 ሰዎች ቫይረሱ እንዳለባቸው የተረጋገጠ ሲሆን የሟቾቹ ቁጥርም ከ5,000 ማለፉ ታውቋል። ኒውዮርክ ሀገረ ገዢ የሆኑት አንድሩ ኩሞ በ24 ሰዓት ውስጥ ብቻ 391 ሰዎች በግዛቲቱ እንደሞቱ በትላንትናው ዕለት አስታውቋል። እንደ ጌትስ ፋውንዴሽን ትንበያ በኒውዮርክ ጠቅላላ የሟቾች ቁጥር 16000 እንደሚደርስ የሚጠበቅ ሲሆን በጠቅላላው በአሜሪካ ደግሞ 93000 ሰዎች ለህልፈት እንደሚዳረጉ ይታሰባል። የኒውዮርክ ሀገረ ገዢ እንዳሉት ከምንም በላይ ያስቸገራቸው ሰዎች የማህበራዊ መራራቅን ተግባራዊ ለማድረግ ፈቃደኛ አለመሆናቸው መሆኑን ተናግረዋል። ፕሬዝዳንት ዶናልድ ትራምፕም በመግለጫቸው እንዳሉት የብሔራዊ የመጠባበቂያ የህክምና ቁሳቁሶች በእጅጉ እየተመናመኑ እንዳሉ አስታውቋል። አክለውም በሽታውን ከዚህ ቀደም ከጉንፋን ጋር ያወዳደሩት እንደነበረና አሁን ግን አትኩሮታቸው ለኮሮና ቫይረስ እንደሰጡም ገልጸዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ጽዮን ግርማ በመስተንግዶ አብራችኋለሁ። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያውያን ኮቪድ-19 ወይም ኮሮና ቫይረስ ከደቀነው አደጋ ለመታደግ በርካታ በጎ ፈቃደኞች በተለያዩ ዘርፎች እየተንቀሳቀሱ ይገኛሉ። ከነዚህ መካከል አንዱ ከ1000 በላይ በቴክኖሎጂ ቀመስ ሙያዎች ላይ የተሰማሩ ኢትዮጵያዊና ትውልደ ኢትዮጵያውያን ባለሙያዎች ያቋቋሙት የኢትዮጵያ ኮቪድ-19 ምላሽ ግብረ ኃይል ነው። ግብረ ኃይሉ በሽታውን የሚመለከቱ መረጃ ስርጭቶችን የሚያግዙ መርሃ ግብሮችን በዋነኛነት ይገነባል። ከሁለት አባላቱ ጋር የተደረገውን ውይይት በመቀጠል እናስደምጣችኋለን። ውይይቱን የመራው ሀብታሙ ስዩም ነው። እንግዶቻችን አስቀድመው ራሳቸውን ያስተዋውቃሉ።
ሚካኤል እንዳለባላለው ዋሽንግተን ዲሲ ውስጥ ነው የምኖረው። የሶፍትዌር ዲቨሎፐር ነኝ እና ሁለት ድርጅቶች አሉን። አንደኛው ብሌን ኮርፕ፣ ሌላኛው ደግሞ ማክሲት የሚባል የስታርታፕ የቴክኖሎጂ ስታርታፕ አለን።
ሳምሶን እስማኤል እባላለሁኝ ከአገልግል ቴክኖሎጂስ።
በመላ ዓለም ውስጥ የሚኖሩ ባለሙያዎች እናንተን ተቀላቅለዋችኋል። አሁን ራሱ የምታናግሩኝ ሁለቱ እንግዶቼ አንደኛው ማይክ ከዩናይትድ ስቴትስ እንዲሁም ሳምሶን ከኢትዮጵያ ናችሁ። ይህንን ቅንጅት ለመፍጠር የሄዳችሁበት መንገድ ምን ይመስላል የሚለውን እስቲ ሳምሶን ንገረን።
ያ እንግዲህ እነዚህ ኢኒሼቲቭዎች በተለያየ መልኩ አይ ቲንክ ዘ ሞመንት ስፔሻሊ ኮቪድ ወደ ኢትዮጵያ እንደገባ ስንሰማ በተለያዩ ቦታዎች ላይ እንዴት ነው ለዚህ ነገር ምላሽ መስጠት የምንችለው የሚለውን ሐሳብ አይ ቲንክ በተለያዩ ቦታዎች ይሄ ልብ ያላቸው ሰዎች ወረድ ማሰብ ጀምረናል ብዬ አስባለሁ። ለምሳሌ ከነማይ ጋርም እየተገናኘ ነው ኦሬዲ እኛም እዚህ እንደ አገልግል ከሚኒስትሪ ኦፍ ሄልዝ ጋር ኮሚኒኬሽን ከጀመረን በኋላ ላይክ ዊ ሄርድ እነ ማይክ ኦልሬዲ ላይክ ትዊተር ላይ ኮል አድርገው የቴክኖሎጂ ባለሙያዎችን ስቲል ኮል እያደረጉና ለዚህ እንዴት ሪስፖንድ እናደርግ የሚለውን ኢንቪቴሽን እንደወጣ ስንሰማ ዊ ጆይንድ አንድ ላይ ሆነን ከፕራይም ሚኒስተር ኦፊስም ላይክ እንዴት ነው የቴክኖሎጂ ባለሙያዎችን አንድ ላይ አድርገን ለዚህ ሪስፖንስ መስጠት የምንችለው የሚለው ኮል ወጥቶ ነበረ። ለዚህ ኦሬዲ ዘ ሴም ሄርት ነው የተለያዩ ቦታዎች ላይ ይዘን የተነሳ ነው። እነዚህን ኢፈርቶችን እነዚህን ሪሶርሶችን አንድ ላይ አድርገን ብናመጣ በተሻለ መልኩ ለሀገራችን ሪስፖንድ ማድረግ እንችላለን ብለን በማሰብ ኦልሞስት ዊዝን ፊው ሚኒትስ በነበረ ዲስከሽን ላይክ በተለያየ ቦታ የጀመርናቸው ኢኒሼቲቭዎችን አንድ ቻናል ላይ አስገብተን ላይክ ዊ ስታርትድ ኢምፕሊመንቲንግ ማለት ነው።
የትብብር ጥሪውን ያቀረብከው አንተ ነበርክ በትዊተር ላይ። ምላሹ ምን ይመስላል? ይህስ ምን ትርጉም ሰጠህ?
እኔ ምንም ነገር ብዙ ያሰብኩት ነገር አልነበረም እውነት ለመናገር። ግን ትዊት ላይ ስናደርግ ምንድን ነው ፋይንድ አውት ያደረግነው ብዙ ሰዎች ለካስ ተመሳሳይ ሀሳብ ያላቸውም አሉ። ሳምሶን ልክ ሜንሽን እንዳደረገው ከተወሰነ እኔ ትዊቱን ከመላኬ በፊት የተወሰነ ቀን በፊት ፕራይም ሚኒስተር ኦፊስ ውስጥ ኦልሬዲ ኢኒሽቲቭ ተጀምሮ ነበረ። ራሱ መሬት ላይ ሳምሶን ነበሩ ሄደው ከሚኒስትር ኦፍ ሄልት ጋር አብረው መስራት እየሞከሩ የነበረው። እኛ ደግሞ በዚህ በኩል ስናደርግ ደግሞ የመጀመሪያው 24 ሰዓት ውስጥ ነው እባት 300 ሰው ቮለንቲር አደረገ። ገና አሁን ከጀመርን እንግዲህ አንድ 10 ቀናችን ነው። በ10 ቀን እንግዲህ 1100 ሰው ኦልሬዲ ቮለንቲር ሊያደርግ። ይሄ እንደዚህ አይነት ነገር ማሰብ ትንሽ አስቸግራል። ፕላን አድርገነው አይደለም ዲስ የሁሉም ሰው አገራዊ ግዴታ ነው ብለን ስላሰብን ነው የጀመርነው። እኛም ለራሳችን እውነት ለምናገር እኛም ለእኔ በበኩሌ ስለራሴ ባወራ ይሄን ነገር የጀመርኩት ለራሴ ብዬ ነው። የሀገሬ ህዝብ አያት ያለች አጎቶች አሉ የሚሶች አሉ የአክስቶች እነሱን ሴቭ ለማድረግ ነው በቃ ሌላ ምንም ነገር የለውም ማለት ይሄ it's a very personal journey እና በማቀው መሞከር አለብን ከሚለው ነው እና ምንድነው ፋይንድ አውት ግን ያረኩት እነዚህ ሁሉ ሰዎች ሲመጡ ሳምሶንስ እና አውራው ምናምን በቃ ሁሉ ሰው ለካስ አንድ አይነት ነው አስተሳሰቡ ነው ህዝቤን ማዳን አለብኝ በሚችለው ነገር በማቀው ነገር መሞከር አለብኝ እና እነዚህ ደግሞ ነገሮች you know ይሄ ነገር መታየት አለበት በጣም አስቸጋሪ ጊዜ ሊሆን እንደሚችል መታሰብ አለበት በስነስርዓት እና እንደዚህ አይነት ወሳኝ የሆኑ ቁልፍ ቁልፍ መረጃ ማግኛት ቴክኖሎጂዎች ለውጥ ሊያመጡ ይችላሉ ምን ያህል ለውጥ እንዲያመጡ ሁሉ አንዳንድ ጊዜ በደንብ ማሰብ አይቻልም ስለዚህ እኛ ፎከስ አድርገን የምንችለው ነገር ዲሊቨር ያደርገን በሚንችለው ቴክኖሎጂ በሚንችለው ዕቃት በሚንችለው ትሬኒንግ የምንችለውን ያህል መግፋት ከቻልን ሁሉ ሰው ከተራባረበ የሚችልበት ቦታ የተወሰነ ቦታ እናደርሳለን ብለን ስላሰብን ግን ማንንም ሰው የዛሬ 10 ቀን 1100 ሰው ሾው አፕ ያረጋል ለመርዳት ብለን ተነግረኝ ያሸሄ ነው ማለ
ሳምሶን እነዚህ ያቄ ወደ አንተ አመጣውና አብረህ ደግሞ በአሁኑ ሰዓት አንተ ኢትዮጵያ ውስጥ ነው የምትገኘው በኢትዮጵያ ውስጥ ለሚኖሩ ህዝቦች የናንተ ድርጅት የናንተ እንቅስቃሴ ምን የተለየ ትርጉም አለው? በርግጥስ የምትሰሩት ስራ ምንድነው ብለ የሚጠይቅ ሰው ምንድነው በዝርዝር ለመስራት የሞከራችሁ ያላችሁ ስራዎች ይዘት ምን ይመስላል የሚለውንም ማስቀኝ።
Yeah, I think ብዙ ጊዜ like የተለያዩ ፕሮብሌሞች ሲያጋጥሙ I think በተለያዩ አፍሪካ ሀገሮችም የተለመደው like የተለያዩ ነጮችን like ይሄ we look for somebody else መፍትሄ እንዲሰጠንና ይሄ ትልቅ ሚኒንግ አለው ብዬ አስባለሁ አድዋችን ነው ብለን ይሄን ፋይት ላይ እንደ ኢትዮጵያዊ እኛው ኢትዮጵያውያን ለሀገራችን ለመጣው ሀገራችን ላይ ለመጣው ቻሌንጅ ራሳችን ለመመለስ የሄድንበት ጆርኒ I think ብዙ ሚኒንግ አለው ብዬ አስባለሁና like regardless of our race like ከየትኛውም ዘር እንምጣ ከየትኛውም ሃይማኖት እንምጣ አንድ ላይ ሆነን ለሀገራችን ምላሽ የሰጠንበት መንገድ ውስጥ ኦሬዲ ወንድም አግኝቻለሁ እኔ በዚህ ውስጥ በጣም የሚገራርሙ ላይክ ረጅም ርቀት አብረን መሄድ የምንችላቸው ሰዎች ጋር መታወቅ አብረን መስራት እንደቻልንበት በደንብ አይቻለሁ ያስባለሁና ይሄ ምናልባት ከቴክኖሎጂ ፐርስፔክቲቭ ላይክ ለምን እየሰራን እንዳላን ነገሮችን ማንሳት እንችላለን ግን ከዛ ባሻገር በየትኛውም በኩል ላይክ እነዚህ ኢፈርቶች እኛው ራሳችን አገራችን ላይ ላለው ችግር አገራችን ላይ ለመጣብን ችግር እኛው ኢትዮጵያውያን ኢትዮጵያዊነታችንን ይዘን አንድ ሆነን አክት ካደረግን መፍትሄኛ እንዳለ ያለ ምንም ጥርጥር ማየት እንችላለን ብዬ አስባለሁ ምክንያቱም ለምሳሌ ኢትዮጵያ ውስጥ ከረንትሊ ላለው ለኮቪድ ለሚያስፈልገውን የቴክኖሎጂ ፋሲሊቲ በርግጠኝነት ከየትኛውም ሀገር ብናመጣ ያ እንደማይሆነን ማረጋገጥ እንችላለን ላይክ በርግጠኝነት መናገር ይችላል አሁን ግን እኛ ከዚሁ ሆነን like with ethiopian mindset with ethiopian ባለሙያዎች የተሰራው ቴክኖሎጂ ግን ለሀገራችን መፍትሄ እንደሚሆን ምንም ጥርጥር የለኝምና ምንድነው የተሰራው ብለን ምንጠይቅ በጣም በቀላሉ ሰዎች ራሳቸውን ሪፖርት ከሚያደርጉበት በስልክ እየደወሉ ሪፖርት ከሚያደርጉበት በቴክስት በቴሌግራም በዋትስአፕ እየጻፉ ሪፖርት ከሚያደርጉበት ጀምሮ በጣም በቀላሉ ሪፖርቱን አናላይዝ የሚያደርገው ሩመሩን አናላይዝ የሚያደርገው ቲም አናላይዝ አድርጎ በጣም በቀላሉ ባለሙያዎችን ልኮ እነዚህን ኬዞችን ቶሎ አይደንቲፋይ በማድረግ ከመስፋፋቱ በፊት ኮንቴይን ለማድረግ የሚረዳ ሶሉሽንን እንግዲህ ተባብረን እየሰራን ያለ ነው በዚህም ውስጥ እኛ ብቻ ሳንሆን ላይ ከሀገር ውስጥ ከሀገር ውጪ በሚገርሙ ኮላቦሬሽን ከመንግስትም ባለ በጣም ልዩ ድጋፍና አብሮነት እንግዲህ ወደ መሬት መውረድ ይችላል ማለት ነው
አድማጮች ውይይቱ አልተጠናቀቀም በተጨማሪም ደግሞ በስካይፕ ይሄንን ውይይት አስተናግተናልና በድረገጻችን ላይ ፌስቡካችን ላይ ከገባችሁ ታገኙታላችሁ ዝግጅታችን ይቀጥላል የኮሮና ቫይረስ የተገኘባት የቻይና ውሃን ከተማ ላለፉት 90 ቀናት ከአለም ተገላ ቆይታለች የቫይረሱ ምንነት ባልታወቀበት ሰዓት በዛ ይኖሩ የነበሩ 300 ኢትዮጵያውያን ተማሪዎች በጭንቀት ውስጥ ሆነው ከሀገር አውጡን ሲሉ ጥሪ ሲያደርጉ እንደነበር የሚታወስ ነው። በቀጣዩ ሳምንትም ውሃን ከተማ ለእንቅስቃሴ ክፍት ትሆናለች። በዛ የሚኖሩ ኢትዮጵያውያንና ተማሪዎች በኢትዮጵያ ለሚደረገው የኮቪድ-19 መከላከያ ድጋፍ ለማድረግ 191389 የቻይና የን ማለትም 894914 የኢትዮጵያ ብር አሰባስበዋል። ተማሪዎቹ ያለፉት 90 ቀናት እንዴት እንዳሳለፉና አሁን ላይ ያደረጉ ስላለው እንቅስቃሴ ኤደን ገረመው ከፊደል አበራና ከመስከረም ተሾመ ጋር ቆይታ አድርጋ ተከታዩን አሰናድታለች።
ላለፉት 90 ቀናት ከአለም ተገለላ ቆይታለች። በቻይና ውቻንግ ዩኒቨርሲቲ የሲቪል ኢንጂነሪንግ ተማሪ ሆነው ፊደል አበራ በድንገት በመምህራቸው አማካኝነት ስለ ቫይረሱ ሲነገራቸው የነበራቸውን ድንጋጤ ያስታውሳል።
እኛ መጀመሪያ አካባቢ ላይ በጣም የተጋፈጥነው ስነ ልቦና ጫና ነው ማለት ልክ እንደጀመረ ስለ ቫይረሱ ብዙም አይታወቅም ነበር። ወዲያው ነበር ትምህርት ቤት ሊኑ ማለት ነው የነገረን እና እንደ መንቀሳቀስ ታቆማላችሁ ከዛሬ ጀምሮ አለ እና በጣም ድንጋጤ ነበር። ከዛ በኋላ ኦሬዲ ተቆለፈብን መውጣት አንችልም መግባት አንችልም ምግብ ከውጭ የሚመጣበት መንገድ የትምህርት ቤቱ አስተዳደሮች ወሰኑ እና ኢቫኩዌሽን ምናም ጠይቀን ነበር መንግስት በተደጋጋሚ እና ያ ሳይሆን ቀርቷል። በጣም የሚከብደው ትንሽ በስነ ልቦና አንጻር ነው ማለት በቃ ይቆለፈብሻል ቤት ውስጥ ብቻሽን ነሽ ያለሽው እና ወደ ውጭ ወጣሽ ምንም አይነት ነገር ማከናወን አትችም እና ደግሞ በዛ ላይ ቫይረሱ ከመቼው ያዘኝ የሚል ስጋት ጭምር ማለት ነው። እነዚህ ነገር ተደማምሮ ያኔ እንደቆመ መች ተይዘን ይሆን አልተያዝንም ይሆን የሚለው ነገር በጣም ተጽኖ አለ እና እነዚህን ነገር እንግዲህ ለመወጣት እኔና የጓደኞቼ ልምድ ማለት ነው ቪዲዮ ኮል ከጓደኞቼ ጋር ሆነን ያው ደዋወላለን እንጫወታለን በቃ እና ስፖርት እንሰራለን መጻፍቶችን እናነባለን እና ትምህርት ቤቱም ይነግረናል ምን ማድረግ እንዳለብን በአወንታው የሆነ አምሮአችንን እንዳዳብር ወለስነ ልቦናችንን የሚገነባል ነገር እንደዚህ መልክቶች ይልኩልን ነበር እና በዚህ አይነት ሁኔታ ነው ትንሽ የተጋፈጥነው ማለት ይችላል። አሁን ላይ ቫይረሱ ኦልሞስት እየተቆጣጠረ ስለሆነ ትንሽ ደም በኋላ ምናምን እንደዛ ሎክዳውኑ ይነሳና ወደ ውጭ ማውጣት እንችላለን። ሰው ልጅ ደግሞ በቃ የሆነ መንቀሳቀስ ይፈልጋል አዲስ ነገሮችን ማየት ይፈልጋል ውጭ ወጣን አየር መውሰድ በጣም እንድንጓጓ አድርጎናል።
ዓለም ሁሉ ስለ ኮቪድ-19 ባላወቀበት ሰዓት በዚያ የነበሩትና ያንን ከባድ ወቅት ያሳለፉት ተማሪዎች አሁን ላይ ደግሞ ኢትዮጵያ ውስጥ ያለው የጤና ሁኔታ እንደሚያሳስባቸው ይናገራሉ። ከዚህም በመነሳት በውሃን የሚኖሩ ተማሪዎችና ኢትዮጵያውያን ግለሰቦች በሁለት ዙር የሚካሄድ የገቢ ማሰባሰቢያ ለማድረግ የወሰኑ ሲሆን በመጀመሪያው ዙር 191389 የቻይና የን ወይም 895000 ብር የሚጠጋ የኢትዮጵያ ብር አሰባስበዋል።
ውሃን የምንገኝ ተማሪዎች ህብረት አለን። በዛ ተማሪዎች ህብረት አነሳሽነት እና በተማሪዎች መልካም ፈቃድ ማለት ነው ኢትዮጵያ ውስጥ በነገር ከተከሰተ በኋላ ትንሽ የሚያስደነግጥ ሆነን ምክንያቱም ያው እዚህ እንደዚህ ያደጉ ሀገራቶች ኢኮኖሚያቸውን እንኳን እንደዚህ ያናጋ ነገር ሀገራችን ከሄደም ችግር ሊፈጠር እንደሚችል ተገንዝበን እና ትንሽ የራሳችን መንግስትም አንዳንድ እንደዚህ ኢኒሼቲቮች እንትን ብሎ ከባላቶች ከተለያዩ ወገኖች እንደዚህ እርዳታ እያሰባሰበ እንደሆነ እኛም ያንን አይተን እኛም የራሳችን ነገር ማድረግ አለብን ብለን በመልካም ፈቃደኝነት እርዳታ አድርገናል። ማለት ተማሪው በሚፈልገው መጠን እርዳታ እንዲያደርግ ተጠይቆ የመጀመሪያው ዙር ኦልሞስት ከተማሪዎች ተሰብስቦ ተልኳል። በኋላ ሁለተኛው ዙር አሁን ደግሞ በቅርቡ እንደዚህ ብር ሰብስበን እንልካለን።
በቫይረሱ አማካኝነት በተፈጠረ ከፍተኛ ጭንቀት እቤት ውስጥ እሳት አደጋ እስከ መፍጠር እንዳደረሳት የምትናገረው ደግሞ ከሁለት ልጆቿ ጋር በውሃን ትምህርቷን እየገፋች ያለችው መስከረም ተሾመ ናት። በዚህ ወቅት የጅም ሆነ አካላዊ ንጽህናን መጠበቅ መሰረታዊ መሆኑን ገልጻ ኢትዮጵያ ውስጥም የውሃ አገልግሎት ላይ ሊሰራበት ይገባል ትላለች።
ገና በሽታው አስከፊነቱ እየተነገረ ባለበት ሰሞን ላይ ገና 200-300 መሞት ሲጀምር ጎረቤት ሲያስነጥስ አደረና በማግስቱ በጣም ፓኒክ ሆኜ ኬሚካል የረጨሁት ቤቴ አጠቃላይ ላይ እና ኤሌክትሪክ ላይ ሁሉ ረጭቼ በቃ ቤቱን ሁሉ ላቃጥለው ማለት በጣም ከጭንቀት የተነሳ በኋላ ላይ ሰዎቹ ላዮች ተረዱኝ። ወዲያውኑ ኤሌክትሪክ አጥፍተው ጠራርገን እስከዚህ ደስ ነው ፓኒክ የሆንኩት። በኋላ ላይ ግን ያው መደረግ ያለባቸውን ጥንቃቄዎች ሁሉ አደረግን። በቃ አልወጣን ያለችን ነገር ደረቅ ሩዝን በውሃ ተቀቅለን የበላንበት ጊዜ አለ። ምክንያቱም ለመውጣት ካለን ስጋት አንጻር ማለት ነው። እና ግን ያ ጊዜ አለፈ። አሁን እግዚአብሔር መጀመሪያ ፓኒክ አለመሆን ነው ከመጣም ያው ትጋፈጫልሽ የመጣው ግን እኛ ቀድመን እዛ ውስጥ መገኘት የለብንም። ፍርሃታችን አሳልፎ ለሌላ ችግር ውስጥ ነው የሚደርገን እና የጊዜ ያለፈባት ነገር ማሸነፍ የምንችለው በቃ በአምላክ ጸጋ ብቻ ነው። እቷ ገዳይ ነው። ጥንቃቄ ያስፈልጋል። መደንገጥ አያስፈልግም። መሸበር አያስፈልግም። እና በተረጋጋ ሁኔታ በመተሳሰብ በመዋደድ አብረን ይህንን በሽታ ድል ማድረግ ማሸነፍ እንደምንችል ነው። እና ሰው ደግሞ እኮ በተለያየ መንገድ መሞቱ አይቀርም። ግን ጥንቃቄ በዚህ ሰዓት አሁን በተለይ ለምሳሌ የግል ንጽህና ከግል ንጽህና ደግሞ አልፎ የአካል ንጽህና መጠበቅ በጣም ወሳኝ ነው። በዚህ ሰዓት በተለይ የውሃ አገልግሎት ይህ ንጽህና ስንጠብቅበት በጣም ወሳኝ ነገር ነው እና እንደው መንግስት እዚህ በተለይ ውሃ ላይ በደንብ ቢሰራ፣ እዚህ ላይ አተኩሮ ቢሰራ።
ከዘጠና ቀናት ብቸኝነት በኋላ አሁን ላይ ተማሪዎቹ ፀሐይን ለመሞቅና ንጹህ አየርን ለመተንፈስ የቀናት እድሜዎች ይቀሯቸዋል። ሰዎች በቤታቸው በሚቀመጡባቸው ሰዓት በመጸለይ፣ መጽሐፍትን በማንበብ፣ አካላዊ እንቅስቃሴዎችን በማድረግ ድብርትና ጭንቀትን መወጣት እንደሚችሉ ከተሞክራቸው አጋርተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንንም እንግዶቿንም እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። ወደ ተከታዩ ዘገባችን እናልፋለን። የቤንሻንጉል ጉሙዝ እና ጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉሙዝ ክልል መንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውርን ለመከታተል በመውጫና መግቢያ በሮች ላይ ገደብ ተጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬታሪያ ጽህፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ናኮር መልካ ተጨማሪ ዘገባ አለው።
የቤኒሻንጉል ጉሙዝ መንግስት ኮሙኒኬሽንስ ጽህፈት ቤት ኃላፊ አቶ መለሰ በየነ የኮሮና ወረርሽኝን ለመከላከል የክልሉ መንግስት ስላሳለፋቸው ውሳኔዎች በጥቂቱ ገልጸዋል።
በእኛ ክልል በእድሜ የገፉ ነፍሰ ጡር እናቶች፣ የሚያጠቡ፣ ተባዳዊ በሽታ ያላቸው፣ ስኳር በሽታ ምናምን ያላቸው እና መሰል ችግር ውስጥ ያሉትን ሰራተኞች ከክልል ጀምረን እስከ ታችኛው መዋቅራችን ከመደበኛ ስራቸው ወጥቶ ቤታቸውን መደበኛ ስራውን እንዲያከናውኑ ውሳኔ ሰጠን። በዛ መሰረት እንግዲህ የመከላከሉን ስራ በስፋት እየሰራን ነው ያለ ነው። የሺሻ ቤቶች፣ ከረሙላ ቤቶች፣ ጫት ቤቶች እና ጭፈራ ቤቶች፣ ካርታ ቤቶች፣ አላስፈላጊ ሰው ብዛት የሚታይባቸው እና የሰው መጠጋጋት የሚታይባቸው ቦታዎች ሙሉ በሙሉ በአሁኑ ሰዓት በጸጥታ ኃይሉ ህግ የማስከበር ስራዎች ሊሰሩ ያሉበት ሁኔታዎች አሉ። በአሁኑ ሰዓት ከክልሉ ከተማ ሶሳን ጨምሮ ሶስቱ ዞኖች እና 21 ወረዳዎች ላይ እስከ ታችኛው ቀበሌ ድረስ ወደዛ ቀበሌዎች ላይ በመኪናም እየወረዱ በሞተርም እየሄዱ የቅስቀሳ በሙታርቦ ጤና ጥበቃ ሚኒስቴርና ጤና ቢሮ ያወጣቸው መከላከያ መንገዶች ማህበረሰቡ እንዴት ተግባራዊ ማድረግ እንዳለበት ግንዛቤ መስጠት ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። ሃይማኖት ተቋማትም በተመሳሳይ መሻሻሎች ቢኖሩ የተፈለገውን ያክል ባለመሆኑ ብር ሰበሳቱ እንደዚሁ ባለፈው ከዚህ ሁለት ቀን ሶስት በፊት ሰብስበው ውይይት ካደረገ ወዲህ የተለያዩ ውሳኔዎችን አስቀምጦ ሀገራዊ አቅጣጫውን ተቀብለው የሀገራዊ ውሳኔውን ተግባራዊ እያደረጉ ያሉበት ሁኔታዎች አሉ። በኛ ክልል አሁን ላይ ያሉ ጠንካራ ጎን ብረ የምንወስደው ሰላምታን አለመጠየም፣ አለመጨባበጥ፣ እጅን በሳሙናና በውሃ በደንብ መታጠብ ጅምር ነገሮች እና አልኮልን መጠቀም ጅምር ስራዎች ቢኖሩ ስቲል ነው የሃይማኖት አማኞች ስለሆነ በሽታው አይዘንም የሚሉት የተሳሳቱ አመለካከቶች አልተፈቱ ቁልፍ ችግሮች ስለሆኑ እሱን ለመፍታት ጥረት እያደረግን ነው። ከዚህ ጋር ተያይዘው የክልሉ ኤፍኤም ሬዲዮ አጋጣሚ ሆነ ሁሉም አካባቢዎች ላይ ተደራሽ ስለሚሆን መልእክቶቻችን በብሔረሰቡ አፍመፍቻ ቋንቋዎች ወደ ሶስት ብሔረሰቡ አፍመፍቻ ቋንቋዎች ደጋግሞ የማስተማር ህብረተሰቡን አመለካከት የመቀየር ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። በሽታው ጋር በተገናኘ እነዚህ አንዳንድ ስግብግብ ነጋዴዎች ዋጋ የሚጨምሩና ህብረተሰቡን ከነበረበት ኑሮ እንደገና ሌላ ለመፍጠር የሚጥሩ አካላትን የራሳቸው እንቅስቃሴ እንደነበረ በንግድ ኢንዱስትሪ የሚመራ ኮሚቴ አለ። እሱን አደራጅተን አሁን ባለው ሁኔታ ወደ 271 የሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃዎች ለመውሰድ ጥረት ተደርገዋል። የአምስት መጠለያ ጣቢያዎች ያሉበት ክልል ከመሆኑ ጋር ተያይዞ ከ60 ሺህ በላይ የሚሆኑ ስደተኞች ያሉበት ነው። እዛ አካባቢ ያለው መጠጋጋት ትንሽ ስጋት የሚፈጥርና በተመሳሳይ መልኩ ወጣ ገባነትም የሚበዛበት ቦታ ከመሆኑ ጋር ተያይዞ ችግሩ ለመፍታት ቀደም ብለን ከሚመለከታቸው የነሱ የሚመለከታቸው አመራሮች እና ያን ጉዳይ የሚመለከቱ ነን ገቨርንመንታል ኦርጋናይዜሽንን ሰብስበን በአካባቢ ላይ የንጽህና መጠበቂያዎች በተሟላ መቅረብ እንዳለባቸው፣ አላስፈላጊ መጠጋጋት እና ማህበራዊ ርቀትን ጠብቀው በሽታውን እንዲገቱ የማድረግ ስራዎች እንዲሰሩ ቀደም ብለን ውይይት አድርገናል።
ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውር ለመከታተል በመውጫና መግቢያ በሮች ላይ ስለተጣለው ገደብም እንዲህ ይገልጻሉ አቶ መለሰ።
እኛ ክልሉ እንደሚታወቀው ሱዳን ተረፋማ አካባቢ እንደመሆኑ መጠን በአካባቢ ላይ የሱዳን ማህበረሰብ እና የእኛ ማህበረሰብ በባህልም ሃይማኖትም በንግድም የተሳሰረ ማህበረሰብ እንደመሆኑ መጠን አላስፈላጊ የሰው ዝውውርም ስላለ እዛ አካባቢ ላይ ይሄ በሽታ ኢንፌዝ ቢፈጠር በሽታውን ስርጭት ይበልጥ ያሰራጨዋል በሚል ታሳቢ ወደ 6 የሚሆኑ መግቢያ እና መውጫ በሮች ተለይቶ በአሁኑ ሰዓት በጸጥታ ኃይል ገደብ ተጥሎ መውጣትን መግባትን እንደማይቻል እየተሰራ ያለበት ሁኔታዎች አሉ።
ወረርሽኙን አስቀድሞ ለመከላከል እና ለአቅመ ደካሞች እንዲውል የክልሉ መንግስት አመራሮችና መንግስት ሰራተኞች የአንድ ወር ደሞዛቸውን ለማበረከት መወሰኑን ተናግረው ባለሀብቶችና የተለያዩ ህብረተሰብ አባላትም የገንዘብና የተለያዩ አይነቶች ድጋፍ እያደረጉ ነው ብለዋል ኃላፊው። የወረርሽኙ ምልክት ይህ ዜና እስከተጠናከረበት ጊዜ ድረስ በክልሉ ባይታይም 8 ለይቶ ማቆያና ማከሚያ ማዕከላት እንዲሁም 200 የህክምና ባለሙያዎች አስፈላጊውን ስልጠና ውስጥ በዝግጅት ላይ እንደሚገኙ አቶ መለሰ ተናግረዋል። ትኩረት ስለሚሻው የኮሮና ህክምና ቁሳቁስ እጥረትም ለሚመለከታቸው የመንግስት ከፍተኛ ባለስልጣናት ማሳወቃቸውን ገልጸዋል አቶ መለሰ።
በሚመለከት ለሀገርም መሰረታዊ ችግር ነው። እንደኛ ክልልም ጤና ባለሙያዎች መዋቅር መቅረብ ያለባቸው ስራዎችን ለመስራት የሚያስችል ቁሳቁስ የለንም የሚሉ ኮምፕሌኖች አሉ። እንግዲህ እኛ አቅም የሚፈቱ ነገሮችን ለመፍታት ጥረት እየተደረገ ያለው በክልሉ ጤና ጥበቃ ቢሮ በኩል በተመሳሳይ መልኩ ጥያቄዎች ተዋረዱን ጠብቆ ለፌዴራል ጤና ጥበቃ ሚኒስቴርም እያቀረቡ ነው ያሉ። በእኛ በኩልም እንደ መስተዳድር ምክር ቤትም የክልሉ መንግስትም ለጠቅላይ ሚኒስትሩ በየጊዜው የቪዲዮ ኮንፈረንስ እያካሄደ ስለሆነ እርሰ መስተዳድሩ ያጋጠሙ ችግሮችን በዚህ ቁሳቁስ ዙሪያ ላይ ባለፈው ቅዳሜ በክሪቲካል ችግር እንደሆነ በጠቅላይ ሚኒስትሩ ሪፖርት ያቀረቡበት አግባብ ያለ መሆኑን መረጃ ለመስጠት ፈልጌ ነው።
የኮሮና ቫይረስ ስርጭትን ምክንያት በማድረግ 1000 ለሚሆኑ ታራሚዎች ይቅርታ መደረጉን የክልሉ ጠቅላይ አቃቤ ሕግ ማሳወቁንም ጽህፈት ቤቱ ገልጿል። በተመሳሳይ ሁኔታ በጋምቤላ ክልልም ወደ ጋምቤላ ከተማ የሚገቡም ሆነ የሚወጡ የህዝብ ትራንስፖርት አገልግሎት ከትናንት መጋቢት 23 2012 ዓ.ም ጀምሮ ለ14 ቀናት እንዲቆም መወሰኑን የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት በማህበራዊ ትስስር ድረገጹ አስታውቋል። በክልሉ ከፍተኛ ቁጥር ያለው ስደተኛ እንደሚገኝ የገለጸው ጽህፈት ቤቱ በመሆኑም ከበሽታው የመተላለፍ ባህሪና በክልሉ ያሉ ስደተኞች ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጸዋል። በክልሉ በመንግስት ስራ የተሰማሩ የውጭ አገር ዜጎችን በሚመለከት ከፌዴራል መንግስት ጋር በመመካከር ውሳኔ የሚሰጥበት እንደሚሆንም በድረገጹ አስፍሯል። በመንግስት የተላለፉ መመሪያዎችን ተግባራዊ በማያደርጉ አካላት ላይ መንግስት እርምጃ እንደሚወስድም ተመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለህ።
አድማጮች እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በዛሬ ደናደሩ በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት።
Radio Nivio e Sagantafano Romoti.